ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ረቡዕ መጋቢት 20 ቀን 2015 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑ እነዚህ የአማራ ወጣቶች ከታገቱ
ረቡዕ መጋቢት 20 ቀን 1212 ቀናት አለፋቸው።
የወጣቶቹ ሰቆቃ ያልቃ እንበል እስከ መቼ?
በመላው ዓለም አመጽ ተፋፍሟል። የቀድሞ ቀኝ ገዢ አገሮችና ብቸኛ ልዕለ ኃያል ሆኖ መከተል የሚፈልገው አሜሪካ ጊዜ ያለፈበት ፖለቲካቸውን የሙጥኝ ብለው ሲቻላቸው አገርን ከሌላ አገር ማጋጨት አለበለዚያም ባንድ አገር ውስጥ በዲሞክራሲ ስም ህዝብን እየከፋፈሉ ያጋጫሉ ያጫርሳሉ። ለሀገራቸው ህዝብ የነፈጉትን ዲሞክራሲ ሌላ ቦታ የለም እያሉ የኢኮኖሚ ማዕቀብ እያደረጉ ህዝብን በረሃብና በመዳኒት እጦት እንዲሞት ምክንያት ይሆናሉ። ሰሞኑን በፈረንሳይ የጦረታ አድሜ መጨመርን በመቃወም በወጡ ሰላማዊ ተቃዋሚዎች ላይ የማክሮን መንግስት የወሰደውና የሚወስደው ኢሰብአዊ የጭካኔ እርምጃ በስልጣኔ እና በዲሞክራሲ መትረፍረፍ ጉራ የሚቸረቸሩትን የቀድሞ ቀኝ ገዢዎችን አሳፈሯል። የቡርኪና ፋሶ መንግስት የፈረንሳይ ቴሌቪዥን ጣቢያ ያሸባሪ ቃለ ምልልስ ካስተላለፈ በኋላ በሀገሩ አግዶታል። የጋና ፓርላማ አባል የሰብአዊ መብትን በአገሩም ሆነ በሚወራቸው አገሮች ከማያከብር መንግስት አሜሪካን ማለት ነው ስለ ሰብአዊ መብት ትንታኔ አንፈልግም ብሏል። በዘር ላይ የተመሰረተ ተቃውሞ ይደረግባት የነበረችው ኬንያ ህዝብ በአንድነት የኑሮ ውድነትን ተቃውሞ ወጥቷል። የሚበረታታ ነው። እኛስ ወዴት ይሄድ ነው? የዛሬ ምሽት ዝግጅታችንን በዜና እንጀምራለን። በማስከተልም ሲቪላዊ ወኔን የተላበሰ ህዝባዊ እንቢተኝነትና አመጽ የስፋፋ በሚል ርዕስ የቀረበ ጽሑፍ፣ በመጨረሻም የኢትዮጵያ ህዝባዊ አብዮታዊ ፓርቲ አባልስታን ዲሞክራሲያ አሰምተን ክፍል አንድ ፕሮግራማችን ይጠናቀቃል።
ይህ አበባ ለገጣፎ የአማራ የጉራጌና የወላይታ ቤቶች ተመርጠው እየፈረሰ ይገኛል። በአዲስ አበባ ማንነትን መሰረት ያደረገ የቤት ፈረሳ ሲደረግ ቆይቷል። ይህን ተከትሎም በርካታ ሰዎች ሜዳ ላይ ተበትነው ይገኛሉ። የቤት ፈረሳ ዛሬም በለገጣፎ ቀጥሎ ውሏል። በለገጣፎ በተደረገው አግባብነት የሌለው የቤቶች ፈረሳ በርካታ የአማራ የጉራጌና የወላይታ ተወላጆች ከቤት ንብረታቸው ተፈናቅለዋል። መንግስታዊ ሌብነት ነው የተያዘው የሚሉት ምንጫችን ሰሞኑን ከስካውኑ በተለየ ሁኔታ እንደሚያፈርስና ብዛት ያለው አፍራሽ ግብረ ኃይል እንደገባ ተናግረዋል። ለኦሮሞ ህዝብ እንታገላለን ለሚሉት ጽንፈኞች ግን የኦሮሞ ህዝብ በኢትዮጵያ ውስጥ ሰላም አግኝቶና ደህንነት ተጠብቆ የመኖር ጉዳያቸው አይደለም ሲሉ የኦሮሞ ተወላጆች ተናገሩ። እነዚህ ጽንፈኞች ጉዳያቸው የኦሮሞ ህዝብ ታጋይነት ስም ስልጣንና ሀብትን ማካበት ነው ያሉት ጠባቦቹ አላማቸው በኢትዮጵያ ህዝብ ላይ የበላይ ሆኖ የበለጠ ስልጣንና ሀብትን ለማግኘት እንጂ ለኦሮሞ ህዝብ አይጨነቁም ሲሉም ገልጸዋል። የኦሮሞ ህዝብ ለነሱ የስልጣንና የሀብት ማከማቻ ግብ መሳሪያቸው አድርገው የሚገለገሉበት የኦሮሞ ህዝብ ጥያቄ ያልሆነ ጥያቄያቸው ነው በማለት በየለቱ እየፈጠሩ ለኦሮሞ ህዝብ መብትና ጥቅም እንታገላለን የሚሉት የወለጋን ህዝብ በዙሮ ካለው ህዝብ ጋራ ሁሉ በማቋሰልና በማጋጨት ሴራ ተደምጠው የሚገኙት ጸጥ ያሉት የኦሮሞ ሊቃን ህዝብ የሚከተሉትን ጥያቄዎች ለራሳቸው በማቅረብ ጥያቄዎቹ በእውነት የኦሮሞ ህዝብ የመብትና የጥቅም ጥያቄዎች መሆናቸውን እንዲመረምሩ ያስፈልጋል። በሺህ የሚቆጠሩ ዜጎችን በቋንቋ ማንነታቸው እየለዩ መግደል፣ ማገት፣ መዝረፍና ማፈናቀል እውነተኛ የኦሮሞ ህዝብ ጥያቄ አይደለም ሲሉም ተደምጠዋል። የመላው የኢትዮጵያ ህዝብ መልእክቱ አዲስ አበባንና እንዲሁም ድሬዳዋን የኦሮሞ ግዛት ለማድረግ መሻት የጠባብ ኦህዴዶች እንጂ እውነተኛ የኦሮሞ ህዝብ ጥያቄ አይደለም። አዲስ አበባን በኦሮሞ ተወላጆች ቀበቶ ማጠር እውነተኛ የኦሮሞ ህዝብ ጥያቄ ሊሆንም አይችልም። ወደ አዲስ አበባ የሚጓዙ ዜጎችን በየኬላው ማገትና ከየግል ጉዳያቸው ማስተናከከል የህል ምርት ወደ አዲስ አበባ እንዳይገባ በማድረግ የከተማውን መካከለኛና ዝቅተኛ ደሃ ዜጋ ለራብና ለችግር መዳረግ በቋንቋ ተጨቁነናል የሚል የኦሮሞ ህዝብ ትግል እንዳልነበር ሁሉ የኦሮሞን ቋንቋ በሌሎች ላይ በግዴታ መጫን የኢትዮጵያ ህዝብ ብሔራዊ መዝሙር እንደሌለ ሁሉ የኦሮሞ አስተዳደር መዝሙርን በሌሎች ላይ በግዴታ መጫን ፍጹም የኦሮሞን ህዝብ አይወክልም ብለዋል። አንድ የተዋህዶ ሲኖዶስ ያለ የኦሮሞን ብቻኛ ሲኖዶስ ለማቋቋም መነሳሳት እውነተኛ የኦሮሞ ጥያቄ ነው ወይ ሲሉም ተደምጠዋል። ስንት መቶ ሺህ የኦሮሞ ልጆች የኢትዮጵያን ሰንደቅ ዓላማ ተሸክመው በስንት የኢትዮጵያ ብሔራዊ ነጻነት የሉዓላዊነት ጦርነቶች እንዳልተዋደቁ ሁሉ የኢትዮጵያን ብሔራዊ ሰንደቅ ዓላማ ማንቋሸሽ፣ ማራከስ የሚኒሊክ አድርጎ መውሰድ ስህተት ነው። ሁለተኛ ተበዳይነትን አጉልቶ ጫወት ለቂምና ለቆሾ አወራራጅ ትግል በማነሳሳት በመመዝበርና ሌሎችንም ያለ ስሙ ስም በመስጠት ታሪካችንን እያበላሸ ነው ሲሉም አውግዘዋል። አሁን ደግሞ እጃችን የገባው ስልጣን እንዳያመልጠን በሚል በመንቀሳቀስና የኮሎኔሉን የሌለ ተክለ ሰውነት ለመገንባት በመጣር ላይ ናቸው። በመጨረሻም ትርክታቸውንና ከሄዳቸውን የማይቀበለውን ኦሮሞ በብሔር ከሃዲነት በመፈረጅ በማግለልና አይን ባዋጣ ማስፈራራት ላይ ናቸው። የዚህን የመጨረሻውን ጉዳይ ምንነት ለማያውቁት ለማሳወቅ ብዙሃኑ ኦሮሞ ጸጥ ብሎ የሚገኘው ጽንፈኛውን ስለሚደግፍ አይደለም፣ ጽንፈኞቹን ስለሚፈራ ነው። የ19ኛው ክፍለ ዘመን የመጨረሻ የአጼ ሚኒሊክ የደቡብ ዘመቻና የደረሰው በደል የተመረው የተካሄደውና የተፈጸመውም በታወቁ የኦሮሞ መሪዎችና ሰራዊት ሆኖ ሳለ ጨቋኝ አድርጎ ሚኒሊክን ብቻ በመውሰድ ከኦሮሞዎች በኩል የሌለውን ገጽታ እየገነቡ ነው። የዛሬዎቹ ጽንፈኛ ኦሮሞዎች ይህንን ታሪክ ለተከታዮቻቸው ቢያሳውቁና ቢያስተምሩ እርግጠኛ ነኝ የማታገያ ትርክታቸው ይናዳል በማለት ስጋታቸውን ያነሳሉ። በደራ ወረዳ ከ100 በላይ ሰዎች በኦነግ ታጣቂዎች መታፈናቸው የታጋች ቤተሰቦችና ነዋሪዎች ገለጹ። ታጣቂዎቹ ነዋሪዎቹን ማገትና ማፈናቀል ከጀመሩ ረጅም ጊዜ አስቆጠረም። በ2015 ዓ.ም ግን ለተወሰኑ ወራት ፋታ አግኝቶ እንደነበር ካለፈው ሳምንት ጀምሮ እንዳዲስ እንደተቀሰቀሰና በዚህም ነዋሪዎቹ የታገቱ የተፈናቀሉና ቤታቸውን እየለቀቁ ይገኛል። በኦሪድ ታጣቂዎች ቁጥጥር ስር የነበሩ የደራ ወረዳ 7 ቀበሌዎችን ከሁለት ወራት በፊት በተደረገ ዘመቻ ነጻ ማድረግን ተከትሎ እንደነበር ያስረዱት ነዋሪዎቹ ካለፈው ሳምንት ጀምሮ ግን ጥቃቱ ማገርሸቱን አክለው ገልጸዋል። በአጠቃላይ ከ100 በላይ ሰዎች ቢታገቱም የተወሰደ እርምጃ የለም። ፌደራል ፖሊስ ግን በአቡ ድሬ ካምፕ ሰፍሮ ይገኛል፣ ግን እርምጃ እየወሰደ አይደለም ሲሉ ቅሬታ አቅርበዋል። ነዋሪዎቹ እንደገለጹት የአካባቢው ነዋሪዎች በታጣቂ ቡድኑ እየተሰቃዩ መሆናቸውን፣ በርካታ ሰዎች በየቀኑ እየታገቱና እየተፈናቀሉ እንደሆነ፣ የታገቱ ሰዎችን ለማስመለስም የኦነግ ታጣቂዎች እስከ 200 ሺህ ብር እየጠየቁ ስለሆነ በዚህ ኑሮ ውድነት ማግኘት አልቻልንም ሲሉ በምሬት ገልጸዋል። ታጣቂ ቡድኑ ጥቃት እየደረሰ ያለው በወረዳው በሚገኙ ባቡ ድሬ፣ ማንቃት፣ ጅሩ፣ አዳ አመልኬ፣ ከሩ ሲባ በተባሉ ቀበሎች መሆኑን ነዋሪዎቹ አስረድተዋል። ታጣቂዎቹ ሰዎችን አግተው አቦት የሚባል ጫካ ውስጥ እንደሚያስቀምጧቸው ያስረዱት የዓይን እማኞቹ ታጣቂ ቡድኑ የሚያደርሰውን ጥቃት ለማስቆም የግድ ኃይል መጨመርና እርምጃ መወሰድ እንደሚያስፈልግ ቢጠየቅም የሚሰማ አካል የለም። የኑሮ ውድነትና የዋጋ ግሽበት በኢትዮጵያ ማሳሰብ ከጀመረ ከራርመዋል። የኑሮ ውድነት መነሻ በርካታ መንስኤ ያለው ችግር እንደሆነ ይነገራል። በመፍትሄነትም በርካታ ጉዳዮችን ታሳቢ ሊደረጉ እንደሚገባ ማሳሰቢያ ሲቀርብ ይታያል። ለረጅም ዓመታት ሳያቋርጥ የቀጠለ የዋጋ ግሽበት የኑሮ ውድነትን እየወለደ በዚሁ የሚቀጥል ከሆነ ውጤቱ ወዴት ያመራል የሚለው ጉዳይ ደግሞ አሳሳቢነቱን የጎላ መሆኑን ተደጋግሞ ይነገራል። ከሰሞኑ በተለይ በስንዴና በጤፍ ላይ የተፈጠረው የዋጋ ንረትና መናጋት በኢትዮጵያ ያለውን የኑሮ ውድነት ምንጭና ምን ሊደረግ ይገባል ስለሚለው ጉዳይ ብዙ እያወያየ ነው። በኢትዮጵያ የሚታየው የኑሮ ውድነት ወይም የዋጋ ንረት ጤናማ ያልሆነ ኢኮኖሚያዊ መነሻ የሌለው ነው የሚል አስተያየትም ይሰማል። የዋጋ ንረትና የኑሮ ውድነቱም ከዚህ ቀደምም ቢሆን በንግድ አሻጥርና በህገ ወጥ ግብይት የመጣ ነው የሚል አመክንዮ ሲያሰጥ ቆይቷል። አሁን ደግሞ ችግሩ በመንግስት ሚዛኑን ያልጠበቀና አላስፈላጊ የኢኮኖሚ ጣልቃ ገብነት የመጣ ነው። ይህን በሚመለከት አስተያየት የሚሰጡ አካላት በአላስፈላጊ የፖለቲካ ጣልቃ ገብነት የመጣ የዋጋ መረበሽ ችግር መኖሩን ይጠቅሳሉ። በዓለም ገበያ ላይ ከሰሞኑ ስንዴ በቶን $400 ሲሸጥ ታይቷል። ይህን አልባትም በኩንታል ከ$40 የማይዘል ሲሆን እኛ ጋር ካለው የስንዴ ግብይት የማይራራቅ ነው። ነገር ግን እንደምናየው ገበሬው ከ3000 ብር በማይበልጥ ገንዘብ በኩንታል ካልሸጥክ እየተባለ ዋጋ በመተመን ስንዴ እየሰበሰቡ ወደ ውጭ የሚላከው ጉዳይ ለገጽታ ግንባታ ካልሆነ በስተቀር የኑሮ ውድነቱን የሚያባብስ የፖለቲካ እርምጃ ነው። ከባሌ ወደ አዳማ እስከ 70000 ብር እየተከፈለ ስንዴ በኮንትሮባንድ የማስገባት ህገወጥ አሰራር እየተፈጠረ ሲሆን በዚህ መንገድ የገባ ስንዴ ደግሞ በከፍተኛ ዋጋ ለተጠቃሚዎቹ መቅረቡ የማይቀር መሆኑን ግጥመት ድንበር አካባቢ ካሉ ቦታዎች የሚገኝ ምርት ደግሞ በኮንትሮባንድ ወደ ውጭ ሀገሮች እንዲወጣ የሚገፋፋ ነው። ይህ ያልተጠና የመንግስት እርምጃ ኑሮ ውድነትን አባባሽ የሆነ ውጤት እንዳለ ያመለክታል። የፖለቲካዊ ለውጦች ፍላጎት ይጨምራል። ለምሳሌ በግጭት በጦርነት የተነሳ ሰዎች ይፈናቀላሉ። እንዲሁም ከአምራችነት ወደ ምርት ፈላጊነት ይወጣች ይቀየራል። ይህ ደግሞ የምርት ፈላጊ ቁጥርን ስለሚጨምር ዋጋን ያሻቅባል። የከተሞች ማደግ፣ የመንደሮች መስፋፋትና የመንገድና ትራንስፖርት እንቅስቃሴ መጨመር የባጃጅ ትራንስፖርት አቅርቦት አስፈላጊ አድርጎታል። በአንድ ሌሊት ተነስተ ባጃጅን አገልግሎት እንዲያቆም የፖለቲካ ውሳኔ ሲወስን፣ በጎን ግን የትራንስፖርት አገልግሎት ፍላጎትን ዋጋ በእጅጉ ያሻቅብክ ነው የምታድሉ በማለት ተጠቃሚዎች ያስረዳሉ። ይህም ብቻ አይደለም፣ አሰልችና የተንዛዛ አሰራር የዋጋ ንረት ምንጭ ሆኗል። በየቦታው በየጉምሩኩ መፈተሽ ቸላውና በየወደቡ አላስፈላጊ ቀረጥና ታሪፍ ክራይ ሰብሳቢነት መስፋፋት የዋጋ መጨመርን አባብሶታል። ተቃቃዎች ለማስገባት ታሪፍና ውጣ ውረድ ሲበዛ ዞሮ ዞሮ ሸማች ላይ ነው። መሬት፣ መብራት፣ ውሃ፣ መንገድ ለማግኘት አምራች ዋጋና ውጣ ውረድ ሲበዛበት ችግሩ ተመልሶ ሸማች ላይ ይወድቃል። ወትሮም 40% ላይ ብቻ ተወስኖ የቆየው የኢትዮጵያ አምራች ኢንዱስትሪዎች የማምረት አቅም በተለያዩ ፖለቲካዊ እርምጃዎች የሚስተጓጎል ከሆነ የምርት አቅርቦት ችግርን የበለጠ ይጎዳል። አምራቾች የመጨረሻውን የሸማቾች ህብረት ላይ የሚያወርዱት ዋጋ የማምረቻ ወጪና ትርፍን ብቻ ሳይሆን ብዙ ኢኮኖሚያዊ ያልሆኑ ጉዳዮችንም ታሳቢ ቢያደርግ ግልጽ ነው። የኃይል አቅርቦት፣ የብድር አቅርቦት፣ የውጭ ምንዛሪ አቅርቦት ብቻ ሳይሆን የሰለጠነ የሰው ኃይል የማግኘት እንዲሁም የተቀናጠፈ አሰራር የመመስረት አስተማማኝ የመሰረተ ልማት አቅርቦት ብቻ ሳይሆን አስተማማኝ ጸጥታና የደህንነት ዋስትና የማግኘት አመቺነትም ታሳቢ አልተደረገም። የስንዴ ዋጋን አገዛዙ መወሰኑ እኔ ወደ ውጭ ልካለው ብሎ መነሳቱ ለዩኒዮኖች ካልሸጣችሁ ብሎ ማስገደዱ ሳይቀር የስንዴ ዋጋ አናግቶታል። ምርት አለ ተብሎ በሚታመንበት ወቅት እንኳን ምርት ከገበያ የሚወጣበትና ዋጋው የሚነረው በሀገሪቱ ሰላምና ጸጥታ መደፍረስ ሁኔታ ችግር መሆኑንም ያሰምሩበታል። ይህ የዋጋ ግሽበት ደግሞ ከስራ አጥነት፣ ካልተረጋጋ የኢኮኖሚ እድገት፣ ከውጭ ምንዛሬ እጥረት፣ ከውጭ ንግድ ሚዛን መዛባት ከመሳሰሉ አባይት የኢኮኖሚ ቀውሶች ጋር ሲደራረብ ችግሩን ያከፈዋል። ዜናው በዚህ አበቃ። የዋጋ ግሽበት በኢትዮጵያ ማሳሰብ ከጀመረ ከራርሟል። የኑሮ ውድነት መነሻ በርካታ መንስኤ ያለው ችግር እንደሆነ ይነገራል። በመፍትሄነትም በርካታ ጉዳዮችን ታሳቢ ሊደረጉ እንደሚገባ ማሳሰቢያ ሲቀርብ ይታያል። ለረጅም ዓመታት ሳያቋርጥ የቀጠለው የዋጋ ግሽበት የኑሮ ውድነትን እየወለደ በዚሁ የሚቀጥል ከሆነ ውጤቱ ወዴት ያመራል የሚለው ጉዳይ ደግሞ አሳሳቢነቱን የጎላ መሆኑን ተደጋግሞ ይነገራል። ከሰሞኑ በተለይ በስንዴና በጤፍ ላይ የተፈጠረው የዋጋ ንረትና መናጋት በኢትዮጵያ ያለውን የኑሮ ውድነት ምንጭና ምን ሊደረግ ይገባል ስለሚለው ጉዳይ ብዙ እያወያየ ነው። በኢትዮጵያ የሚታየው የኑሮ ውድነት ወይም የዋጋ ንረት ጤናማ ያልሆነ ኢኮኖሚያዊ መነሻ የሌለው ነው የሚል አስተያየትም ይሰማል። የዋጋ ንረትና የኑሮ ውድነቱም ከዚህ ቀደምም ቢሆን በንግድ አሻጥርና በህገ ወጥ ግብይት የመጣ ነው የሚል አመክንዮ ሲያሰጥ ቆይቷል። አሁን ደግሞ ችግሩ በመንግስት ሚዛኑን ያልጠበቀና አላስፈላጊ የኢኮኖሚ ጣልቃ ገብነት የመጣ ነው። ይህን በሚመለከት አስተያየት የሚሰጡ አካላት ባላስፈላጊ የፖለቲካ ጣልቃ ገብነት የመጣ የዋጋ መረበሽ ችግር መኖሩን ይጠቅሳሉ። በዓለም ገበያ ላይ ከሰሞኑ ስንዴ በቶን $400 ሲሸጥ ታይቷል። ምናልባትም በኩንታል $40 የማይዘል ሲሆን እኛ ጋር ካለው የስንዴ ግብይት የማይራራቅ ነው። ነገር ግን እንደምናየው ገበሬው ከ3000 ብር በማይበልጥ ገንዘብ በኩንታል ካልሸጥክ እየተባለ ዋጋ በመተመን ስንዴ እየሰበሰቡ ወደ ውጭ የሚላከው ጉዳይ ለገጽታ ግንባታ ካልሆነ በስተቀር የኑሮ ውድነቱን የሚያባብስ የፖለቲካ እርምጃ ነው። ከባሌ ወደ አዳማ እስከ 70,000 ብር የተከፈለ ስንዴ በኮንትሮባንድ የማስገባት ህገወጥ አሰራር እየተፈጠረ ሲሆን በዚህ መንገድ የገባ ስንዴ ደግሞ በከፍተኛ ዋጋ ለተጠቃሚዎቹ መቅረቡ የማይቀር መሆኑን ገጥመት ድንበር አካባቢ ካሉ ቦታዎች የሚገኝ ምርት ደግሞ በኮንትሮባንድ ወደ ውጭ ሀገሮች እንዲወጣ የሚገፋፋ ነው። ይህ ያልተጠና የመንግስት እርምጃ ኑሮ ውድነትን አባባሽ የሆነ ውጤት እንዳለ ያመለክታል። የፖለቲካ ለውጦች ፍላጎት ይጨምራል። ለምሳሌ በግጭት በጦርነት የተነሳ ሰዎች ይፈናቀላሉ። እንዲሁም ከአምራችነት ወደ ምርት ፈላጊነት ይወጣች ይቀየራል። ይህ ደግሞ የምርት ፈላጊ ቁጥርን ስለሚጨምር ዋጋን ያሻቅባል። የከተሞች ማደግ፣ የመንደሮች መስፋፋትና የመንገድና ትራንስፖርት እንቅስቃሴ መጨመር የባጃጅ ትራንስፖርት አቅርቦት አስፈላጊ አድርጎታል። በአንድ ሌሊት ተነስተ ባጃጅን አገልግሎት እንዲያቆም የፖለቲካ ውሳኔ ሲወስን በጎን ግን የትራንስፖርት አገልግሎት ፍላጎትን ዋጋ በእጅጉ ያሻቀብክ ነው የምታድሉ በማለት ተጠቃሚዎች ያስረዳሉ። ይህም ብቻ አይደለም፣ አሰልችና የተንዛዛ አሰራር የዋጋ ንረት ምንጭ ሆኗል። በየቦታው በየጉምሩኩ መፈተሽ ቸላውና በየወደቡ አላስፈላጊ ቀረጥና ታሪፍ ክራይ ሰብሳቢነት መስፋፋት የዋጋ መጨመርን አባብሶታል። ተቃቃዎች ለማስገባት ታሪፍና ውጣ ውረድ ሲበዛ ዞሮ ዞሮ ሸማች ላይ ነው። መሬት መብራት ውሃ መንገድ ለማግኘት አምራሹ ዋጋና ውጣ ውረድ ሲበዛበት ችግሩ ተመልሶ ሸማቹ ላይ ይወድቃል። ወትሮም 40% ላይ ብቻ ተወስኖ የቆየው የኢትዮጵያ አምራች ኢንዱስትሪዎች የማምረት አቅም በተለያዩ ፖለቲካዊ እርምጃዎች የሚስተጓጎል ከሆነ የምርት አቅርቦት ችግርን የበለጠ ይጎዳል። አምራቾች የመጨረሻውን የሸማቾች ህብረት ላይ የሚያወርዱት ዋጋ የማምረቻ ወጪና ትርፍን ብቻ ሳይሆን ብዙ ኢኮኖሚያዊ ያልሆኑ ጉዳዮችንም ታሳቢ ቢያደርግ ግልጽ ነው። የኃይል አቅርቦት፣ የብድር አቅርቦት፣ የውጭ ምንዛሪ አቅርቦት ብቻ ሳይሆን የሰለጠነ የሰው ኃይል የማግኘት እንዲሁም የተቀላጠፈ አሰራር የመመስረት አስተማማኝ የመሰረተ ልማት አቅርቦት ብቻ ሳይሆን አስተማማኝ ጸጥታና የደህንነት ዋስትና የማግኘት አመቺነትም ታሳቢ አልተደረገም። የስንዴ ዋጋን አገዛዙ መወሰኑ እኔ ወደ ውጭ ልካለው ብሎ መነሳቱ ለዩኒዮኖች ካልሸጣችሁ ብሎ ማስገደዱ ሳይቀር የስንዴን ዋጋ አናግቶታል። ምርት አለ ተብሎ በሚታመንበት ወቅት እንኳን ምርት ከገበያ የሚወጣበትና ዋጋው የሚነረው በሀገሪቱ ሰላምና ጸጥታ መደፍረስ ሁኔታ ችግር መሆኑንም ያሰምሩበታል። ይህ የዋጋ ግሽበት ደግሞ ከስራ አጥነት፣ ካልተረጋጋ የኢኮኖሚ እድገት፣ ከውጭ ምንዛሬ እጥረት፣ ከውጭ ንግድ ሚዛን መዛባት ከመሳሰሉ አባይ የኢኮኖሚ ቀውሶች ጋር ሲደራረብ ችግሩን ያከፈዋል። ዜናው በዚህ አበቃ።
ዛሬው ከዝግጅት ክፍላችን ሲቪላይ ወንኔን የተላበሰ ህዝባዊ እንብተኝነትና አመጽ ይፋፋም ይላል። በተለያዩ መጣጥፎቻችን ግልጽ እንዳደረግነው የሲቪላይ ወንኔ ምንነትን የተገነዘቡ ዜጎቻችን ባለፉት 40 አመታት ውስጥ ውሸትን በመጠየፍ ለእውነት ለመቆም ባላቸው ጽኑ ፍላጎት በመነሳት ለፍትህ መገኘት፣ ለነጻነት መጎናጸፍ፣ ለሰብአዊና ለዲሞክራሲያዊ መብቶቻቸው መከበር ባደረጉት የትግል እንቅስቃሴዎቻቸው የግላቸውን ሐሳብና አስተያየት በአደባባይ ግልጽ ያደረጉ ብቻ ሳይሆኑ በጀመሩት ጎዳና ለመቀጠል ጽናትን፣ ድፍረትንና ንቃተ ህሊናን የተላበሱም ነበሩ። የዘመን የለበት ረታ ማዳመጥ አይነተኛ መለያቸውም ነበረ። እርግጥም ያለፉትን 40 አመታት የትግል ታሪክ ጠለቅ አድርገን ስንመለከተው እነዚህን የሲቪል ወኔ ምንነትን የተገነዘቡ ዜጎቻችን በራሳቸው በግላቸው ይደርስባቸው የነበረውን ብቻ ሳይሆን አብዛኛውን ህዝብ የሚመለከተውን በነበሩት አገዛዞች መበደልና የመብት አለመከበር ጥያቄ በማንሳት መፍትሄ የሚሉትንም የጠቆሙ ተግባራዊ እንዲሆንም በመታገል ህይወታቸውን እንኳን ሳይቀር አሳልፈው የሰጡ ነበሩ። እዚህ ምክንያት ከህዝብ ተወዳጅነትና ከበሬታን የተጎናጸፉ መሆናቸው የታሪክ ድርሳናት አሁንም ድረስ ይገልጻሉ። የኢህአፓ አባላትና ደጋፊዎች ለዚህ በጉልህ ምሳሌነት ከሚጠቀሱት ውስጥ በመሆናቸው ገድላቸው እየተወራ ወደፊትም የሚወራ እንደሆነ በየጊዜው የሚወጡ መጣጥፎች የሚገልጹት ናቸው። ታዲያ ዛሬም እንደበፊቱ ለዚያ ራያነታቸው ከፍተኛ ምስጋና ይድረሳቸው ማለቱና ታሪካቸውን ማስተዋወሱ አግባብነት ያለው ነው የሚል በበኩላችን ጽኑ እምነት አለን። እርግጥም ከነዚህ ሀገር ብርቅዬ ዜጎቻችን የታሪክ ተጋድሎ መረዳት እንደሚቻለው እነዚህ ዜጎች በነበራቸውና በሂደትም በተጎናጸፉት የመንፈሳዊና የሞራል ኃላፊነት ችግሮቻችን ግልጽ ማድረጋቸው በአደባባይ ለህዝብ ማሳወቃቸውና ማነቃቃታቸው ከቶም የሚረሳ አይሆንም። ማንኛውም ዜጋ በራሱ መብቱን ለማስከበር ይቻለው ዘንድ በፖለቲካው ጣልቃ እንዲገባ አበረታተዋል አደፋፍረዋል። ጸረ ሰባዊነት የተጠናወታቸው አይደሉምና በስልጣን ላይ ያሉትንም ቢሆን ከመሰሪ አድራጎታቸው ህዝብን ከመበደል ጥፋታቸው እንዲታቀቡ አቋማቸውን ድርጊቶቻቸውን ቆምና ረጋ ብለው እንዲመረምሩና የህዝቡን ሩሩ እንዲያደምጡ መጠየቃቸው የሚረሳ አይደለም። ለሀገርና ለህዝብ ኃላፊነት መወሰድ ምን ማለት እንደሆነ በተግባር አሳይተዋል። እውነትን ከውሸት ለመለየት በጥንቃቄ የመረመሩ ዳር ቆመው ተንጠር ብለው ጣት በመቅሰር ምክር ሰጪ ሳይሆን በቅድሚያ በተግባር በግንባር ቀደምትነት ተሰማርተው በጠላቶቻቸው ተይዘውና በየእስር ቤቱ ታጉረው የአካል ጉዳትንም ሆነ ውድዮታቸውን በመስጠት ለቀሪው ባህሪያነት ለመታየት የበቁ ብርቅዬ ዜጎቻችን ነበሩ ዛሬም ናቸው። ለወሰኑት አላማ በጽናት በመቆማቸው በየጊዜውና በተለያዩ ደረጃዎች ያጋጠሟቸውን ፈተናዎችንና ችግሮችን እንዳመጣጣቸው ተቋቁመው ትግሉን ቀጥለው አሁን ካለበት ደረጃ አድርሰውልናል። ማንኛውም ህዝባዊ ፖለቲካ ትግል የመጨረሻ ግቡ ድልን መቀዳጀት ቢሆንም ለዚህ ረግረጉን የሚያመቻቹ በርካታ ፍሬያማ ውጤቶችን ለህዝቡ በሚገባ አስጨብጠዋል። እንግዲህ ወዲህ በሀገራችን ማንኛውም ማገዛዝ በተወሰነ የታሪክ አጋጣሚ ከስልጣን ቢቆናጠጥ እንደልቡ በህዝብ ጫንቃ ላይ እንዳይጨፍር የሚያስችለው ሁኔታ እንዳይከሰት የሚያደርግ የፖለቲካ ንቃተ ህሊና ህዝቡን አስጨብጠውታል። ህዝቡ በራሱ ሁለመና ትግል እንጂ በጥቂት አርበኞች ሙግዚትነት ነጻ ሊወጣ እንደማይችልና በራስ ላይ ብቻ የመተማመን ግንዛቤ እንዲያገኝ አድርገውታል። ለዚህም ነው የኢህአፓ አባላትና ደጋፊዎቹ የሲቪል ወኔ ባህሪያትን የተጎናጸፉ ዜጎቻችን ለራሳቸው ለሀገራቸው ለህዝባቸው ታማኝ ለህሊናቸው ታዛዥ የነበሩ በመሆናቸው ባነስተኛ ደረጃ የቅርብ ዘመዶቻቸውን ቤተሰብ የትዳር ጓደኛ ልጅ እናትና አባት ያኮሩ ከፍስልም ደግሞ ህዝብን የመንፈስ ኩራት የሚሰጥ ተግባር ያከናወኑ በመሆናቸው ከበሬታና የተለገጡ የሰው ፍጡር ሁሉ መልካም ጠባይ የሚባለውን በትግሉ ሂደት በመላበስ ለትግል ጓደኞቻቸው በነበረአቸው ቀረቤታና ክብሮት ባሪያነታቸው የታዩና በዚህም ጠባዮቻቸው የተመሰገኑ ጭምርም ነበሩ። በተለይም ደግሞ የራሳቸውን ብቻ ሳይሆን የሌላውን ዜጋ ነጻነት አክባሪ የነበሩ በመሆናቸው ማህበራዊ ኃላፊነትም የሚሰማቸው ነበሩ። በደል ሁሉም ሁሉም ቦታ በደል ነው በሚል መፈክር ስነ ለሰባዊና ለዲሞክራሲያዊ መብቶች መከበር የተንቀሳቀሱትና አሁንም ድረስ በመንቀሳቀስ ላይ የሚገኙት የኢትዮጵያ ፖለቲካ እስረኞች አንድነት ኮሚቴም አባላትም እንዲሁ በመሳለነት የሚጠቀሱ ናቸው። ለህዝብ ወገንተኝነትና አክባሪነትን ለህዝብ ጠላት ለሆኑ አምባገነኖች ዘረኞችና ከፋፋዮች ንቀትን ያስተማሩና ይያስተማሩ ናቸው። ቢልወኔ የድፍረትን ይዘት በማዛባት አጉል ደኝነት እንዳልሆነም ያስተማሩ በተግባር ያረጋግጡም ነበሩ። በዚህም እነዚህ ዜጎቻችን በተግባሮቻቸው ሲቪል ወኔ በቅድሚያ ያኗኗር ዘዴና የመልካም ህይወት ኑሮ ጸባይ የራስን የወደፊት የኑሮ ጣብራስ ለመወሰን ጽኑ ፍላጎት መኖርና ይህንንም ተግባራዊ ለማድረግ መጣር መሆኑን ያመላከቱም ነበሩ። ዝባችን በአሁኑ ወቅት የሚገኝበት ሁኔታ ሰብአዊና ዲሞክራሲያዊ መብቱ ወያኔን ለማድመጥ እስኪሰለች ድረስ ነጋ ጠባ ጣዖት ነፍስ ይዘራ ይመስል የመለዘና ያኩሪነት የሌለውን ተጋድሎን በማነብነብና ተክለሰውነት በመገንባት እንደሚያወሩት ህገ መንግስታችን በሚሉት ግን የተጻፈበትን ወረቀት ያህል እንኳን ክብደት በሌለው ሰነዳቸው ተደንግጎልሃል እየተባለ በተግባር ግን የወያኔ አምባገነናዊነት ሰፍኖ መገኘቱ ጋህድ ነው። በዚህ በመብትና በመልካም አስተዳደር ጦስ የተነሳ ክፉኛ እየተበደለና እየተሰቃየ ቢሆንም በዚህ ከዚህ ለመገላገልና ነጻነትን የተላበሰ መድብለ ዲሞክራሲያዊ ስርዓትን ለመገንባት ከፍተኛ የሞትና የስረት ትግል እያደረገ ያለ መሆኑንም ጥያቄ የሚያስነሳ አይደለም። ስለሆነም የትግሉ ዘመን እንዲያጥርና የመስዋዕት ክፍያው እንዲቀንስ ምኞቱና ፍላጎቱም ስኬታማ እንዲሆኑ ያንዳንዱ ዜጋ በሚችለው አቅምና አመቺ ሆኖ ባገኘው ዘዴ ሁሉ ለጸረ ወያኔ ትግሉ የራሱን አስተዋጽኦ ማበርከትን የግዴታ የሚጠይቅ ነው። የትግል ደግሞ ዛሬም እንደቀድሞ በሲቪል ወኔ የታጀበ እንዲሆን በዚህ በኩል የሚባለውን ማለቱ አግባብነት ያለው ይሆናል። ስለሆነም ሲቪል ወኔ ውስጣዊ ዘቱ ምን እንደሆነ ባጭሩ ለማብራራት ይሞክራል። ሲቪል ወኔ ማለት ለማናቸው ማንባገነና ያገዛዝና ህሊናን ለማሳመን ትዕዛዛቸው አሳፈረኝ ማለትን ድፍረትን መጎናጸፍ ነው። ያንባገነን አገዛዝን ተቀብሎ የሚስጠውን ማናቸውንም ትዕዛዝ ለማስፈጸምም ሆነ ለስልጣናቸው ተከታይ የመሆን ሁኔታ የግዴታ የኢትዮጵያ ህዝብ ልዩ መለያ ሳይሆን ለማናቸው ህብረተሰብ በተወሰነ የታሪክ ወቅት ሊከሰት የሚችል ነውና የሚያስገርም አይሆንም። ስለሆነም ተጨባጭ ሁኔታ እንደየሀገሩ ቢለያይም ላምባገነን አገዛዝ አሻፈረኝ ማለት ሀገራዊ ግዴታና አለፍ ሲልም ኃላፊነትንም መረከብን አስመልክቶ ተመሳሳይ ያደርጋቸዋል። ዝባችን ባሁኑ በአንደኛ ክፍለ ዘመን የሚገኝበት ወቅት በዲሞክራሲና በሲቪል ወኔ የታጀበ ላስጨራሽ ትግል ማካሄድን የሚጠይቅ መሆኑ ለሁሉም ግልጽ ነው። ምናልባትም ከአጥቅናያቶቻችን የበለጠ ኃላፊነት በአሁኑ ትውልድ ላይ የወደቀ ነው ቢባል ሐቁን መናገር ይመስለናል። በኢትዮጵያችን በአሁኑ ወቅት ከአገዛዙ ተቀጽላነት ነፃ የወጣ የህዝብ እንቅስቃሴ ማድረግ ቀርቶ ማሰብም የሚቻልበት እንዳይደለ ፀሐይ የሞቀው ሐቅ ነው። ተደጋግሞ እንደተገለጸው ወያኔ በውሸት የተሞላ ጉራ ወደ ጎን አድርገን በመሬት ላይ ያለውን ተጨባጭ ሁኔታ ስናጤን የህዝብን የስልጣን ባለቤትነት የሚገለጽበትና የዲሞክራሲያዊ ስርዓት ዋልታ የሆነውን ለምሳሌ ምርጫን አስመልክቶ ያደረጋቸው ተግባራት ህዝብን ያገለለ ብቻ ሳይሆን ዜጎች ፖለቲካዊ ፍላጎታቸውን ለማስፈጸም በሚያደርጉት እንቅስቃሴ ህዝቡ ዋነኛ ተዋናይ መሆን ሲገባው የበይ ተመልካችና ለወያኔ በድምጽ ሰጭነት ብቻ ታርጎታል። ሩሊባል ሚችሉ የመጥ አንቀጾችን ህገ መንግስቴ በሚለው ማካተቱን ለይተቀኔ ሰለቸ ፕሮፓጋንዳውን ቢነዛም የዝምድ ብሶትና ቤቱታ ለፖለቲካ ፍጆታ ካልሆነ በስተቀር አደምጥም። እንዲያውም የሚታየው ለማድበስበስ ሲሯሯጥ ነው። በመልካም አስተዳደር ጦት ቁም ስቅሉን የሚያየው ህዝብ እንባ አይታበም። ፍትህ ደብዛው አጠፍቶ ያገዛዙ አባላትና ደጋፊ የሆኑ ህገ ወጦች የዜጎቻችንን መብት ሲደፍሩ ከልካይ የለባቸውም። ቅድሚያ ለገዢው ፓርቲ አባላት ተብሎ በትምህርት በስራ በጥቅማ ጥቅምና በመሳሰሉት እኩልነት ሲጠፋ ደግ ነገር የሰራ ይመስል ሲኩራራ እንጂ እኩልነት በጋህድ ተጥሶ ተጣሰ ብሎ ለማረም ጨርሶ አይከጅለውም። ታዲያ ስንት በደል በህዝብ ላይ የተፈጸመ አምባገነንነት የጎሳን ልዩነት ተንተርሶ እንዲህ እንዳሁኑ አፍጦና ግጦ በወጣበት የኑሮ ውድነት ተባብሶ በርካታውን ህዝብ ከድህነት ወለል በታች እንዲኖር ባደረገበት የሰርቶ አደሩን ህዝብ መተንፈሻ እንዳያገኝ ኙ አንገታን ቆበ ያዘበት ሙስና ቅጡን አጥቶ መድኃኒት የሌለው የህዝብ ካንሰር በሽታ ሆኖ በሚታይበት ሁኔታ በሲቪል ወኔ መርህ መሰረት አሳፍረኝ በማለት ማመጽ የተጨቆነውን እየተበደለ ያለውን ህዝባችንን በጋራ እንዲነሳ መቀስቀስ ማደራጀትና አደራጅቶ መታገል ለወደፊቱ ትውልድ ሊያስተላልፉት የማይገባ ነው የሚል ጽኑ እምነት መያዝና መታገል ትክክለኛነቱ የማይታበል ይህን በማለታችንም እንካሰላንታ የሚገጥመን ሊኖር አይችልም። የናስተያየታችንንም ለሀገርና ለህዝብ ቀና የሆነ ዜጋ ሁሉ የሚስማማበት ሐሳብ እንደሆነ እርግጠኛ ነን። ቀደም ብሎ እንደተጠቀሰው የሲቪል ወኔ በቅድሚያ የዲሞክራሲ መርህን መገንዘብ ነውና ያያት ቀድማያቶቻችን በወቅቱ በሚኖሩበት ወቅት ይህንን ከነሱ የሚጠበቃል ነበርምና ዛሬ ባለን የፖለቲካ ንቃት የታነጸ ባህሪያነት ምን መለከታቸው ዜጎች ለማየት አለመታደላችን የሚያስገርም አይሆንም። ማንኛውም ትውልድ ለትግል ሲነሳሳ የራሱ የሆነ ግዜው ባቀረበለት ንቃተ ህሊና ላይ መመስረት የግድ ይለዋልና ይህ እንዳለ ሆኖ ቢያንስ ሀገርን እንደ ሀገር አቆይተው ለቀጣዩ ትውልድ በተከታታይ ማስተላለፋቸውን በአድናቆት እንጂ በጥላቻ ወይንም ደግሞ በንቀት የምንመለከተው ከቶም ሊሆን አይችልም። በሌላ በኩል የፖለቲካ ንቃተ ህሊና የመዳበር ሁኔታ በጣም የሰፋ ነው በሚባልበት በአሁኑ ወቅት ደግሞ የወያኔ ስልጣን ከስር መሰረቱ የሚነቀንቅን ጣጣል ተግባር እንኳን ሳይከናውኑ እንደ ጉንፋን በሽታ ለተወሰነ ቀናት የእስር ቤት ኑሮ በመቀመሳቸው ብቻ የማይገባቸውን የማንዴላና ጋንዲ ሆነ ሳንሱይ ያገኙትን አይነት ክብር ስጡን የሚሉ መታየታቸው ምን ያህል ያሳፋሪነት ትዝብትን እንደተከናነቡ በጊዜው ለማየትና ለማድመጥ መቻላችን የሚታወስ አሳዛኝ ክስተት ነው። ዛሬም የድርጅት መሪ በመሆን ብቻ ልዩ ክብር እንዲለገሳቸውና እንደ ጣዖት እንዲመለኩ የሚፈልጉ መኖራቸው በጣም የሚያስተዛዝብ ነው። ይህ ሁኔታ በተደጋጋሚ መስተዋሉና ያጫፋሪዎቻቸው ማጉል ጫጣታ በተለይም ደግሞ ወዳጅና ጠላትን ያለመለየት መሰረታዊ ስህተት ያስከተለባቸው ችግር ይበልጡኑ የፖለቲካ ክስረታቸውን የሚጠቁም መሆኑን አለማጤናቸው የህዝብንም ሆነ የሀገር ወዳዱን አግርሞት ማስከተሉም የሚዘነጋ አይደለም። ህዝብን ትጥቃስፈችና ወኔ አቆላሽ ሆነ በመቻቻል ስም ህዝብ ለአምባገነን አገዛዝ እንዲገዛ መስበክና መቀስቀስ ምንጩ ይኸው መሰሪነት የተጠናወተው ሐሳብ መሆኑ በተደጋጋሚ የሚታየውም በዚሁ ምክንያት ነው። በሌላ በኩል ግን ይህ ክስተት ህዝቡ ባህሪያነት የሚመለከታቸውን መሪዎች የማግኘት ፍላጎቱን የሚጠቁሙ መሆኑን ለመገንዘብ ደግሞ ነብይነትን የሚጠይቅ እንዳልሆነ ግልጽ ይመስለናል። ባለፉት 40 አመታት ከተደረጉት በርካታ መራራ ትግሎች ከተገኘው ተመክሮ ለመገንዘብ እንደሚቻለው የሲቪል ወኔ ዋና ጠባዩ ለባለ ጉልበተኞች ለባለ ስልጣን መጎንበስ መስገድ መነጠፍ ሳይሆን ለራስ ሊና ክብር የሚያስገኝ ራስ ህዝብ ጸንቶ መቆየት እንደሆነ ያሳያል። ምንም እንኳን ሲቪል ወኔ የተላበሰ ተግባር በራስ ላይ ጉዳት አስከታይ መሆኑ ቢታወቅም ሲቪል ወኔ ቅንነት የተሞላበት ዲሞክራሲያዊ ተግባር የህዝብ ኃላፊነትና ስልጣን ሳይዙ ገና ከመጀመሪያውኑ በራስ ሊና ላይ ብቻ በመመርኮዝ በደልን የፍትህ ጉድለትን አድሏዊነትን የህገ በላይነትና የመልካም አስተዳደር ጦትን የመብት አለመከበርን በጽናት ለመቃወም ድፍረት የተሞላበትና ፍራቻን ያስወገደ ተግባር መስራት ነው። በስሜት ብቻ መክነስን ያልሰከነ ግልብ ፍጡር አለመሆንን በማስወገድ በህሊና መጓዝን የሚጠይቅ ነው። ሲቪል ወኔ በአደባባይ ወይንም የሰዎች ስብስብ በሚኖሩበት ስምምነትን ወይንም ተቀባይነት ባገኘ የብዙሃኑ አስተያየት ላይ የራስን ተቃውሞ በማሰማት በራስ ሐሳብ ላይ መጽናት ጭምርንም ነው። ሲቪል ወኔ የዜግነት የመልካም ምግባር ጸጋ ጠባይ የሚገልጽ ነው። ከግለሰብ ዜጋ ጋር በጥብቅ የተሳሰረ በመሆኑም የሲቪላዊ ማህበረሰብ አካል ነው። ለዚህም ነው ለምሳሌ የሲቪሉና የሙያ ማህበራት በፍላጎታቸውና አመቺ ባሉት መስክ እንዲደራጁና ተደራጅተውን በነጻ መንቀሳቀስ የማይገፈፍ መብታቸው መሆኑን አውቆ ለሱ ፍጹም ወገናዊነት የማሳየት አስፈላጊነት አጽንኦት ተሰጥቶበት የሚነገረው። ሲቪል ወኔ ለነፍሰ ገዳዮች ለመትረጋጮች ዝብን ከፋፋይና ሀገር አስገንጣዎች በቀጥታም ሆነ በተዘዋዋሪ በእኔ አውቅልሃለሁ በሚል ቀመር በተሰሩ የመሰረተ ልማት አውታሮችና ግንቦች ያላከኩ ለውያኔ ክብር ይሰጥ ብሎ መስበክና መጠነ ሰፊ ፕሮፓጋንዳ መንዛት ማለት አይደለም። ሲቢሎኔ የኢትዮጵያ ህዝብ ደሙን አፍሶ አጥንቱን ከስክሶ ያቆየውን የሀገሩን ዳር ድንበር አፍርሶ ለባድ መስጠት የራስን ሀገር አስገንጥሎ እውቅና ሰጥቶ የሀገርን የባህር በርን መዝጋት የኢትዮጵያን ሉዓላዊነት ከጥያቄ ማስገባት ፍትህ እንዳታገኝ ማፈን ብሔራዊ ጥቅሟን አሳልፎ መስጠት ፍትሃዊ የሀብት ክፍፍል ሳይሆን መዛባትንና ጦምና በረንዳ ዳር እንዲበራከት ማድረግ የግል የድርጅት ኩባንያ ማስፋፋት የሲቪል ማህበራት እንዲከስሙ ማድረግ ገመናው እንዳይጋለጥ የነጻ ፕሬስ አባላትና ተቋማትን ማፈን ወዘተ ተጠያቂ ለሆነ ቡድን ነጻ መደበላዊነትን ያልተላበሰ መቻቻልን በመስበክና ኢትዮጵያዊ መከባበር በሚል የክብር እውቅና ለውያኔ መስጠት ማለት አይደለም። ከበሬታ ይሰጥ ብሎ መለፈፍ በርግጥም ያምሮ ጤና መሆን በእጅጉ ከጥያቄ የሚያስገባ ለመሆኑ አነጋጋሪ አይሆንም። የሲቪሎን ያስፈልጋግነት በፖለቲካ መስኩ ብቻ ሳይሆን በተለይ በቀን ተቀነኑ ሁኔታን በበለጠ የሚጠይቅ ነው። በተለይ ያነጋገር ዘይቤዎች አማካኝነት ለምሳሌ በቀልድም ሆነ ከመር በግጥምም ሆነ በዘፈን ዘረኝነትን የሚያስፋፉ ሴቶችን በበታችነት የሚገልጹ ሐሳቦች በባህል ማክበርም ስም ለባለ ስልጣናት ማጎብደድን የሚሰብኩ አስተያየቶችን ሲሰነዘሩ ተባባሪ ደጋፊ አጨብጫቢ መሆነን ወልበተኛ ደካማን ሲያጠቃ በፍርሃት ተውጦ ወይንም ደግሞ በግዴለሽነት አይቶ እንዳላየ የመሆን ዝንባሌን ማስወገድ ማለት ነው። ሲቪሎኔ ምንም አይነት ለውጥ ለማስገኘት በማይቻልበት ሁኔታ በጀብዱነት በግለሰቡ ደረጃ ዘው ብሎ ጣልቃ በመግባት ራስን ለከፋ አደጋ ማድረግ ማለትም አይደለም። ጭንቅላትን የሚወድስ ድንጋይ ሲወረወርብህ ጎንበስ ብለህ አሳልፈው የሚለው አነጋገር አለምክንያት አይደለምና ስለሆነም በተቻለ መጠን ጥንቃቄ በተሞላበት ሁኔታ በመጓዝ ራስን ለጉዳት ሳያደርጉ አማራጭ መፍትሄ ለምሳሌ መደራጀት ተደራጅቶም መጠንከር መሻት ማለት ነው። ከተገለ መሸሽ ሲባል ኮረንቲና ፖለቲካ በጃ ያጨበጡም እኔ ፖለቲካ ውስጥ የለውበትም ሁሉም የፖለቲካ ድርጅቶች ታይረቡም እየተባለ በተጨባጭ ግን ይህም በራሱ የፖለቲካ አቋም መያዝ መሆኑን ላለመቀበል የሚደረግ ሁሌም ላምባገነን አገዛዝ ራስን የማመቻቸት ጠባይ ነውና የሚነቀፍ ጨርሶውኑ የማይፈለግም ነው። ሲቪሎኔ ድንፋታን ስሜታዊነትን አጉል ድፍረትና ጦርቃ ጀብደኝነትን በተጠና ፖለቲካዊ መርህ እንዲገራ ማድረግን የሚያመለክት ነው። አርቆ አስተዋይነትን ከሐቀኝነት ጋር ለማዛመድ አበክሮ መስራትን የሚጠይቅ መሆኑንም የሚገልጽ ነው። ይህ ሐቅ እንዳለ ሆኖ ሲቪሎኔ ያለ ድፍረትና የተወሰነ አደጋን ለመቀበል ዝግጁነት ከሌለ ደግሞ የሚታሰብም አይሆንም። ባጭሩ ሚዛናዊ መሆንን የሚጠይቅ ነውና ሲቪሎኔ ስኬታማ እንዲሆኑ የሚንቀሳቀሱባቸው አላማዎች የግል ብቻ ሳይሆኑ በህዝብ ደህንነት በመብትና ፍትሃዊ በሆነ ህግ እንዲሁም ብዙሃኑ ህዝብ መልካምና ለህብረተሰቡ አንድነት መኖር ጥሩና አስፈላጊ ናቸው ብሎ በትነት ላይ የሚመሰረቱ ናቸው። ሲቪሎኔ የግል ጥቅምንና ምኞትን ለማሳካት መጠቀሚያ መሳሪያ አይደለም። ለጥጥ ራስ ወዳድነት በማህበረሰብ ቀርቶ በጓደኛሞች መካከል እንኳን ችግር ቀፍቃፊ ለመሆኑ የሚታወቅ ነውና ልዩ ትኩረት የሚሻ አይደለም። ለዚህም ነው ሲቪሎኔ በቅድሚያ ዲሞክራሲ አስተሳሰብን የህዝብን ጥቅም ፍላጎትና ደህንነትን መገንዘብ ነው ተብሎ አጽንኦት ተሰጥቶበት የሚገለጸው። ለዚህም ነው ለኢትዮጵያ በመሰሉ ያምባገነን ፍራት በተፈነበት ሁኔታ ሲቪሎኔ የግዴታ ያገዛዙን ህገወጥነት ለማስወገድና በዲሞክራሲ ፍራት ለመተካት ራስን ሊና በመመረጥ የሚደረግ እንቅስቃሴን ጠያቂ የሚሆነው። ከዚህ አቅም በመነሳት ነው በሲቪሎኔ ተመሰረተ ሲቪላይን ቢተኝነትን ማካሄድ አስፈላጊም ተገቢም የሚሆነው። ሲቪላዊ እንቢተኝነትን የአንድን አገዛዝ ተግባር በመቃወም ከፍተኛ ይሁንታነት የሚያገኙ የፖለቲካ ዓላማዎችን ስኬታማ ለማድረግ ዜጎች የሚጠቀሙበት ዘይቤ ነው። ይህ በአብዛኛው ባለፉት በርካታ ዓመታት ከቱኒዚያ ሊቢያን ስቶ ግብጽን አጠቃሎ እስከ መካከለኛው ምስራቅ ድረስ ዘልቆም ሆነ በተለያዩ የቀድሞ አውሮፓ ምስራቅ አገራት ቁልፍና አንበርት የሆኑ የህዝብ መገናኛ መንገዶችን በቁጥጥር ስር በማድረግ ያደረጉት የተቃውሞ ሰልፍና ያስተጋቡት ያሻፈረኝ ህዝባዊ ትግል የመንግስት የፖለቲካ ውሳኔ እንዲቀየር ወይንም ደግሞ መንግስቱ ከስልጣን እንዲወገድ የተደረጉት እንቅስቃሴዎች በመሳሌነት የሚጠቀሱ ናቸው። በኢትዮጵያም ቢሆን የጃንሆይን አገዛዝ ከስልጣን ለማስወገድ በታላላቅ ከተሞች አንስቶ መካከለኛ የገጠራም ምባዎች የተደረጉት የእንቢተኝነት ተጋድሎ በታሪክ መዝገባችን የተጻፉት ከዚሁ ተርታ የሚመደቡ ናቸው። በቅርቡም ወያኔ በሃይማኖት ጉዳያቸው ጣልቃ በመግባት ምዕመናኑን እያስተረማመሰና ጭቆና ማካሄዱን በመቃወም በኦርቶዶክስና የእስልምና ሃይማኖት እምነት ተከታዮች በተከታታይ እያደረጉ ያሉት እንቅስቃሴም የሲቪላዊ እንቢተኝነትና አመጽ ምሳሌዎች ናቸው። ባለፉት ጊዜያት ከኢትዮጵያ ላባደሮች፣ አርሶ አደሮች፣ ተማሪዎች እንቅስቃሴና ባልተናነሰ መልኩ ታግለው የነበሩት መምህራን በቅርቡ በጎንደር ደምቢያ ተጀምሮ የነበረውና በሌሎች አካባቢዎች ተዛምቶ የነበረው የመምህራን አመጽ ሆነ ለሰብአዊና ዲሞክራሲያዊ መብቶች መከበር ያደረጉት አድማም የዚሁ ነጸብራቅ ነው። ሌላም በመሆኑም እኛም የተስፋ ዲሞክራሲ ተመጋቢ ጭንቀት የተሞላበት ሰላምና የውሸት ፕሮፓጋንዳ ቀለብተኛ ለዓለም ለወቅቱ የሚስማማ የትግል ስልቶችን በቅጡ ተልሞ ሲቪል ወኔ የተሞላበት ሲቪላዊ እንቢተኝነትና አመጽን ማካሄድ የግድ ይለናል። እንቢ አልገዛም በቃኝ አሻፈረኝ ማለት ከመንግስቱም በላይ በአሁኑ ወቅት ይጠበቅብናል። ቤተኝነት ያገዛዙን ህግና ፍራት አክብሮ የሚካሄድ ሳይሆን ያገዛዙን ህጎች ጥሶና አልከተልም አላከብርም ይን ዩንታይን ባልሰጠውበት ህግ በግድ አልገዛም ብሎ መታገል ነው። የካሲቱ ሰማታታችን ያሳዩንም ቢሆን ይንኑ እንጂ ሌላ አይደለም። የትግሉ ነው ህይወቴ የሚሉ ጀግኖች ደግሞ በብዛት እንዲያብቡ ምህዳሩን ማመቻቸት ዛሬም ወቅቱ ነውና እንነሳ። ወያኔ ከግር ጥፍሩ እስከ ራስ ጠጉሩ የታጠቀና አፋኝና አረመኔ ቡድኖቹን እንዲያስተማራም በህዝብ ኃይል መውደቁ አይቀርምና የሁኔታ እንዲፋጠን ሁላችንም የበኩላችንን አስተዋጽኦ እንድናበረክት የትግሉ ደውል እያቃጨለ ይገኛልና ሰሚ ጆሮ ንስጠው። ኃይል ከህዝብ ናት። የኛም ሰልፍ ከህዝቡ ጋር መሆኑ መንግስቴም የማለውጠው በማተባችን ቃል ኪዳን የገባንበት ነውና ትግላችንን እንቀጥልበታለን። ምንም ይሁን ምን እንዳሻቸው ቢለፍፉ ጠንካራነን ብለው ቢፎክሩ ከመወገድ የሚያድናቸው እንዳልሆነ በገቢር እናረጋግጥላቸዋለን። ሲቪላዊ እንቢተኝነት የተላበሰ ህዝባዊ አመጽ ይፋፋም።
ዴሞክራሲያ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ልሳን። ቁጥር 36 ቁጥር ሁለት የመታገል ግዳጅ አይዘሉት አማራጭ የነብርን ጭራ አይዙ ከያዙ አይለቁ እንደተባለው ሁሉ ትግልን ከጀመሩ ከግቡ ሳያደርሱ መተው የሚገባ አይሆንም እሳት እንጨት ካልነፈጉት የሚጠፋ አይደለምና ትግልን ለማስጀመር ለመነሳሳት ምክንያት የሆኑት እስካልጠፉ ወይም እስካልተቀየሩ ድረስ ትግል መቀጠል ያለበት ተልእኮና ግዳጅ ይሆናል ትግል በተለይም አረመኔና ኢሰባዊ የሆኑ አገዛዞችንና ገዢዎችን ለማስወገድ የተደረገ ትግል መራራ ነው ከባድ መስዋዕትነትን ይጠይቃል አንዳንዶች ስብሰባ ጠርተው ንግግር ማድረግና ከገዢዎች ጋር መደራደርና መነታረግን ትግል አስመስለው ሊያቀርቡ ቢጥሩም ወይም ሰላም በሰፈነባቸው አገሮች ሊካሄድ እንደሚችለው እንብዛም ጣጣና መከራን እንደማያስከትል አድርገው ቢገምቱትም እንደ ኢትዮጵያ ባሉ አገራት የሚካሄድ ህዝባዊ ትግል የታጋዮችን ደምና ስቃይ ጠያቂ መሆኑን ደጋግመን ያየነው ነው። በሀገራችን ታሪክ አሰቃቂ ቦታ የያዘው ጸረ ኢህአፓ ቀይ ሽብር የቅርብ ተመክሮና ምሳሌ ነው። ጨቋኝና ጸረ ዴሞክራሲ አገዛዞች ለተቃውሞ ሁሌም መልሳቸው ግድያና አፈና ነውና ትግል መራራ ሆኖ መገኘቱና መካሄዱ ሊወገድ የሚችል አይደለም። በመሆኑም ትግል ብሎ የሚነሳ ይሄንን ተረድቶና መከፈል ያለበትን መስዋዕትነት ለመክፈል ዝግጁ ሆኖ መገኘት አለበት። ያባ ትግል ብሎ ሲነሳ ይሄንን ተገንዝቦ ነበርና ምንም እንኳን እንደሚተበቀው ሁሉም በጀመረበት ቆራጥነት ጸንቶ ባይከተልም ነው እስከዛሬ ሲመሰረት ያነሳውን ሰንደቅ እያውለበለበና ቃል ኪዳኑንም አክብሮ ቀጥሏል። የትግልን መራራነት የሚያውቁ ሁሉ ምክንያት በሌለበት መከራና ስቃይ ወልፎኖበት ትግል የሚል ጤናማ ሰው እንደሌለ ያውቃል። ላያሌ አመታት ትግል በጽናት መካሄዱን ከጥፋትና አጥያት ሊፈርጁ የሚፈልጉ ክፍሎች ቢኖሩም ትግሉ ለረጅም አመታት እየቀጠለ ያለው የተነሱት ጥያቄዎች ባለመመለሳቸውና ጭቆናውም ባለመወገዱ ነው። ከአጼው ጊዜ ጀምሮ ምላሽ ያላገኘው መሰረታዊ የህዝብ ጥያቄ ዴሞክራሲን ይመለከታል። ኢዲሞክራሲያዊ ስርዓቶች እንዲጠፉ የተደረገው ትግል ገና ድልን አልተቀዳጀም። የአጼውን ስርዓት የተካው ወታደራዊ አገዛዝ የዋዘ አፋኝና አረመኔ ነበር። ይህም ሲወገድ ስልጣን የያዘው ደግሞ ኢዲሞክራሲያዊ ከመሆኑ በላይ ሀገርን እንደ ሀገር ሊያጠፋ የተነሳ ዘረኛ ቡድን ነው። ዴሞክራሲ ደብዝዛ ገጽታውን በአገራችን ባለመታየቱ ለዴሞክራሲ የተካሄደው ረጅም ትግል ቀጣይ ሆኖ ይገኛል። ከዚህ አጠቃላይ ነጥብ ተነስተን ወደ ዝርዝሩ ስንገባ 85% በላይ ህዝባችን በቀጥታ የሚመለከተውና ለሀገሪቱ እድገት ዋስትና ሊሆን የሚችለው የመሬት ጥያቄ ተገቢውን ምላሽ አላገኘም። መሬት ላራሹ ዛሬም ወቅታዊና አንገብጋቢ የትግል መፈክር ሆኖ ይገኛል። ዛሬ አሁን በስልጣን ላይ ያለው ቡድን ይባስ ብሎ የአገርን መሬት ለባዕዳን እየሸጠና አሳልፎም የእናንተ ነው ብሎ ቆርሶ እየሰጠ መሆኑ ደግሞ የሚታይ ነው። ምን ቢያርሱ ድንበርን አያፋልሱ እውነትም ተረፍ ሆኗል። ስለዚህም ችግሩ ተባብሷል ይበልጥ ተባላሽቷል እንጂ ምላሽ አላገኘም። ዋናና የብዙሃኑ ጥያቄ የሆነው የህዝብ እኩልነትም እንኳ ምላሽ ሊያገኝ ባስከፊና የአገርን ህልውና በሚፈታተን ደረጃ ተይዟል። ኢትዮጵያን መበታተን መርሃ ግብሬ ነው ብሎ የተነሳው ወያኔ ስልጣን ከመጣ በኋላም ለጭቆኖቹ ቆም ያለው በሚል መመጻደቅ የመገንጠል አንቀጽን ህገ መንግስት በሚለው በራሱ ህገ ወያኔው ቢያፈርስም ብሔረሰብን መሰረት ያደረገ ፌዴራላዊ ስርዓት አሳፈንኩ ቢልም በመሰረቱ ጭቆናን ቀጥሎ መብትን ነፍጎና ረግጦ የራሱን ጎጠኛ የበላይነት በህዝብ ላይ ጭኖ ጠላት የሚላቸውን ብሔረሰቦችን እያጠቃ መሆኑ ተረጋግጧል። መድበለ ፓርቲም አለ ተብሎ ሲለፈፍ ከርሞ ሐቁ ይፋ ይውጣ በሚል እነሆ ያንድ ድርጅት የበላይነት ወይም አገዛዝ ይፋ ሆኗል። ሲሳይ ያለቀበት አንበጣ በድንጋይ ላይ ያርፋል እንደሚባለው የኢትዮጵያ ህዝብ እየታገለና ደሙን እያፈሰሰ በተደጋጋሚ ግን ድልና ሲሳይን እየተነጠቀ መቀጠል የግድ ሆኖበታል። ሊሆን አይችልም፣ የባሰ ሊመጣ አይችልም እየተባለ ግን የባሰው እየመጣና መብት ረገጣው መረን እየለቀቀና እየተባባሰ የአገር ሉዓላዊነት ይበልጥ እየተደፈረ ህግና ፍትህ እየተቀበሩ ግፉ ሞልቶ ተርፎ እየፈሰሰ ሲሄድ ማየት ዜጎች ተገደዋል። ታዲያ የመከራው በረዶ ሳይሟሟ የጭቆናው ጨለማ ጠፍቶ በብሩህ የዴሞክራሲ ቀን ሳይተካ እንዴት ትግልን ማቆም ይታሰባል? አመት በአመት ቢተካና ዘመን ቢለዋወጥ የአገራችን የመከራ እውነታ አልተቀየረም። ሳይታገሉ ጣይ፣ ሳይዋጉ ገዳይ መሆን አሁንም የሚቻል አይደለም። ትግል መቀጠሉ የግድ ነው። የግዴታ ግን የሁሉም ሊሆን አይጠበቅም። ግዴታውን ሊቀበሉ የሚችሉት አገራቸውንና እየተሰቃየ ያለው ወገናቸውን ከራሳቸው አብልጠው ሊያፈቅሩ የሚችሉት ብቻ ናቸው። ጀግንነትና ድፍረት ደግሞ የዚህ አይነቱ ፍቅር ውጤት ናቸው። አለበለዚያ ራስ ወዳድነት ይሰፍንና ይህም አቅፎና አብሮ የሚያመጣውን ፈሪነት ያነግሳል። ፍርሃት ሲሰፍን ደግሞ ዘፈኑ የትግል ሳይሆን የእጅ መስጠትና የፈሪ ለእናቱ መሆኑ አይቀርም። ወዳደርነት ይገናል፣ አገርና ሕዝብም ጉዳትን በከባዱ መቀበል ይገደዳሉ። በመሆኑም ጸንቶ መታገልን የሚያስቸለችሉና ከትግል መራቅን ብልህነት ወይም ብልጥነት አድርገው የሚወስዱ የተሳሳቱ ናቸው። ለሀገር ደግሞ ዜጋ የሚታገለው በኮንትራት ለተወሰነ ጊዜና ዓመታት ብቻ ሊሆን ባለመቻሉ ኢትዮጵያ በቃት ይህን ያህል አመት ታግለንላታል፣ ቋንቋ ትርጉም የለሽ ነው፣ ግዳጅን መተውና ቃል ኪዳንንም ማፍረስ ነው። የመለስ አገዛዝ ልጡ የተራሰ መቃብሩ የተማሰ ነው። ቁልቁል ወደ ውድቀቱ ጉዞን ጀምሯል ሲባል ውድቀቱን ትላንት ያርገው የሚለው ህዝብ የዚህ አርመኔ 19 አመት መቆየት የሚያቃጥለው በመሆኑ ማመን ሊያዳግተው ይችላል። በተለይም ለትግል አለሁ የሚለው ክፍል በስቶ አለመታየቱና እንደ ቀድሞ ሳይሆን ዛሬ በርካታ ምሁራን ሊያውቁ ሲገባቸው ኢትዮጵያዊነትን ትተው ወደ ጠባብነት መውረዳቸው፣ ተመሳስሎ መኖርና በእምብርክክ መታገል ብልህነት ብለው ከወሳኝ ትግል ሲርቁ፣ ትግልን እንመራለን ያሉት እንኳ ሊመሩ ህልውናቸውን ጠብቀው ለመቆም ሲያቅታቸው ሲያይ ሰፊው ህዝብ ቀቢጸ ተስፋ ሊያውቀው ቢነሳ የሚፈረድበት አይሆንም። ግን ጨለማው ሲበረታ ኮከቦች ይታያሉ እንደሚባለው ከደይኑ ባሻገር ተስፋ ሰጪ ክስተቶችን ማየትም መቻሉን ማወቅ ያስፈልጋል። ወደ አምላኮችና ራስ ወዳዶች በመድረኩ ጫጫታ ቢያበዙም ሐቀኛ ሀገር ወዳዶች አሁንም በርክተው አሉ። ከሃዲና ጎጠኛ ምሁራን የፈሉትን ያህል የተጀመረውን ትግል እንቀጥላለን። ኢትዮጵያን አንክድም ለወዳችን አድረን ለወያኔ ሰግደን አንዋረድም የሚሉ በርካታ ከመሆሮች አሁንም አሉ። የትግል መሰረት የሆነው የኢትዮጵያ ህዝብ ደግሞ አሁንም ያው ኢትዮጵያዊ ያው ለውጥ ፈላጊ ያው አታጋይ ካገኘ ታጋይ ህዝብ ነው። ስለዚህም ድልን ነገን እንደምንቀዳጅ እምነታችን ጽኑ ሆኖ በቆራጥነት ትግላችንን መቀጠል ይኖርብናል። የመለስ አገዛዝ ጎኑ እየሳሳ መጥቷል። አሌ ብሎ የሚያሰማው ጩኸት የዜና ቅነት ገላጭ ነው። ጭምብሉን አውልቆ የአንድ ገዢ ፓርቲ ስርዓትን ማስፈኑ ጥንካሬ ሳይሆን የድካሙ ምልክት ነው። የራሱ ሙስና ዝቅጠትና ክፍፍል ለውድቀቱ እያዘጋጀው ነው። ይህ ሐቅ ሆኖ ሳለ ውድቀቱ አለመፋጠኑ የህዝብ ድርጅታዊ ይዞታ ገና በመሆኑ ነው ማለት ሐቅን መናገር ነው። ሞት ይዞ ይሞታል ነውና ከህዝብ ጎራ ተመሳስለው የገቡ የወያኔ ሰርጎ ገቦች ትግሉን ጎድተውታል። በሀገራችን ጉዳይ ጣልቃ የሚገቡ ባዕዳንም የህዝብን ትግል አጥቅተዋል። አስመሳይ ሐዋርያዎችንም ማመን አዳግሟል። ከሁሉም በላይ ግን ጠላትና ወዳጅን በቅጡ መለየት ማቃቱ ውዥንብርን መስፈኑ ለወያኔ አገዛዝ ጠቅሞታል። የመለስ አገዛዝ የኢትዮጵያና የህዝቧ ጠላት ሆኖ ሳለ እንደ ወዳጅ ታይቶ ለድርድርና ለእርቅ ሲጋበዝ በሁለገብ ትግል ሊወገድ ሲገባው ሰላማዊ ትግል ግን በገቢር ትግል ለምኔ በሆነ አቋም ሲያዝ ወዘተ አልፎም ይህን አረመኔ ቡድን ጠላት ነው ብለው በተነሱትና ህዝብን ሊያስተባብሩ በጣሩት ላይ ሲዘመትና ትግል ሲደናቀፍ 19 ዓመታት አልፈዋል። ይህን ሁኔታ በመሸፋፈን ህዝብ ለትግል አልተዘጋጀም፣ ወጣቱ ከፖለቲካ ርቋል፣ ስደት እንጂ ትግል ፈላጊ ትውልድ የለም በሚሉ ሰበቦች ማጠየቂያ ፈለገውም ስህተት መሆኑን ቢያንስ ወያኔ ሲገባና ከዚያም ወዲህ ለምሳሌ በ1997 ዓመተ ምህረት አታጋይ ባገኘበት የተሰዋው ወጣት አሳይቷል። ብዙሃኑ ወጣት ስደትንም ያገኘና የሚፈልግ አለመሆኑም የሚታወቅ ነው። ድርጅቶች የሚጠበቅባቸውን ግዳጅ ሊወጡ ያልቻሉት ይመራሉ ሲባሉ የመደናገርና ክፍፍል ነጸብራቅ የሆኑት አለ ምክንያት አይደለም። እይታቸውና ርዕዮታቸው የጠራ ባለመሆኑ ነው። ከሁሉም በፊት ድርጅታዊ ይዘታቸውም ጠንካራ ካለመሆኑም ነው። የተዛባና ያልተመጣጠነ ግንዛቤና አቅም በመስፈኑ ህብረት ሲሞከር ሳይውል ሳያድር የዘይትና ውሃ ቅልቅል መሆኑ ተደጋግሞ ታይቷል። ለአመታት ትግሉን የቀጠሉትንም በግትርነትና በጀመሩበት አቋም ሙጭጭ ብሎ በመቆየት የሚከሱት ክፍሎች ደግሞ ያልተገነዘቡት ማንም ድርጅት ቢሆን ላለው ክረምት ድልድይ ሲሰራ ወይም የዳሸን ተራራን ብርድ በስስካኔቴራ ሊጋፈስ ሲሞክር የሚታይ አይደለም። በጽናት ትግሉን በመቀጠላቸው አቋማቸው አልተቀየረም ብለው ለምሳሌ ኢህአፓን የሚያወግዙት ክፍሎች አንድም የተደረጉትን የመርህ ግብር መሻሻሎች የማያውቁ ከመሆናቸው ሌላ በዋናው ግን ለምን ጸንታችሁ ታገላችሁ ክስ መሆኑ የሚካድ አይደለም። መሰረታዊ የህዝብ ጥያቄዎች ዛሬም ምላሽ ባለማግኘታቸው ጥያቄዎቹ ዛሬም ሲነሱ ይዘታቸው ከቶም ሊቀየር የሚችል አይደለም። መሬት ላራሹ፣ መብት ለብዙሃኑ፣ ሉዓላዊነት ለኢትዮጵያ፣ ዴሞክራሲ ለህዝብ ወዘተ ተብሎ ትግሉ ሲቀጥል ይህን ትግል ማንቋሸሽና ማጣጣል አይገባም። ይህ ደግሞ ግባችንና ዓላማችን ምንድነው? ከዚያስ መድረሻውስ መንገድ የሚሉ ጥያቄዎችን ያስነሳል። ኢትዮጵያንና አልፎም ዓለምን በአዲስ ቀኝ ገዥነት የሚረግጡና የሚበዘብዛሉና እነዚህን ማውገዙም የግድ ይሆናል። ያባ የሀገራችንን ተጨባጭ ሁኔታ እና የህዝብን ፍላጎት በማጤን በ1976 ዓመተ ምህረትም ሆነ ከዚያ በኋላ በመርሃ ግብር ደረጃ አስፈላጊ ያላቸውን ለውጦች ያደረገ ሲሆን ከመሪ ርዕዮትም አንጻር ሶሻል ወይም ህብረተሰባዊ ዴሞክራሲን ይዘቴ ብሎ ይገልጻል። ካለም አመታት አልፈዋል። ይህ ባዶ ቃል ሳይሆን በይዘቱ ዴሞክራሲ ለሰፊው ህዝብ አለገደብ የብዝበዛ ስርዓትን መጻረር ሉዓላዊነትን ማስከበር በተጨባጭ ደግሞ አርሶ አደሩን የመሬት ባለቤት ማድረግ ሰርቶ አደሩን መብት ማጎናጸፍ የሀገር አንድነትን በእኩልነት ማስፈን ዙሪያ ማረጋጋት የሚሉትን ያቀፈ ነው። ይህም ማንኛውም የሀገሪቱ ዜጋ በዴሞክራሲያዊ ስርዓት ውስጥ መብቱ ተከብሮ የሚኖርበትን ኢትዮጵያን ማለት እንጂ ያንደኛው አምባገነንነት በሌላው ላይ የሚጫንበት የሚነግስበት ማለቱ እንዳልሆነም ግልጽ ሊሆን ይገባል። ስለዚህም ያው ቢሆንም ቢመስልም አዲስ መሆኑ ደግሞ ግልጽ ሊሆን የሚገባው ነው። የህዝብ መሰረታዊ ጥያቄዎች ምላሽ አልባ በመሆናቸው በጽናትና ሳይሸራረፉ መቅረባቸው ያው ያንኑ መቀጠል ቢመስልም ቢሆንስ ማይሰጠው ነው። ተብሎ ግን አዲስ ሁኔታና ክስተትን መቋቋም ያለበት ነውና ይዘቱና መፍትሄው በዚያው መልክ የተለየ ይሆናል። ሶስት ጨቋኝ ስርዓቶች መተውብናል ቢባልም እያንዳንዳቸው የየራሳቸው ጠባይና ይዘት አላቸው። ትኩረታችን የሚስበው የዛሬው ነውና የወረሳቸውን ችግሮች አባብሶ ቢቀጥልም የራሱን ልዩ ልዩ ችግሮች ቀፍቅፎ የህዝብና የሀገርን መከራ አበርክቷል። በዘረኝነት ወይም ጎጠኝነት ወይም በብሔረሰብ ልዩነትና ጭቆና ላይ የተመሰረተ የፖለቲካ ስርዓት በይፋ አስፍኗል። ይህ በዚህ አይነት ይዘቱና መልኩ በኢትዮጵያ የመጀመሪያው ነው ቢባል ትክክል ነው። እንዳለፉት ስርዓቶች ሁሉ ያስፋደሩን የመሬቱ ባለቤትነት ቢጻረርም ከሌሎቹ በተለየ ደረጃ ደግሞ የሀገርን መሬት ለሱዳን አስረክቧል። የሀገርን መሬት በርካሽ ለባዳን ሰጥቶ አስፋደሩን አፈናቅሏል። የሀገሪቱን የተለያዩ የኢኮኖሚ ዘርፎች ማለትም የባንክ፣ የኢንዱስትሪ፣ የጅምላና የችርቻሮ ወዘተ ባንድ ድርጅት የወያኔ ባለቤትነት ስር እያስኬደ ይገኛል። ባንድ ብሔረሰብ የበላይነት ላይ የተመሰረተ አገዛዝም በመሆኑ ለትግሉ ሌላ ውስብስብ ይዘትን ሰጥቷል። በምዕራቡ ኃይል የሚደገፍና ከሀገር የቅርብና የሩቅ ጠላቶችም ጋር የወገነ በመሆኑ ለተጻራሪዎቹ ማለትም ለትግሉ በቀላሉ የማይታለፍ ጋሬጣን ዘርግቷል። በብሔረሰብ ደረጃ ድርጅቶች የበዙ ከመሆኑም ሌላ የህዝብን የጋራ እንቅስቃሴ የሚያደናቅፉ ሆነው አንድም ካገዛዙ ጎን ሲሰለፉ በሌላ በኩል ደግሞ ኢትዮጵያዊነታቸውን ክደው በጋራው ትግል የማይታቀፉ ሆነዋል። ይህንንና ሌሎችንም ወያኔያዊ ክስተቶችን በማጤን ዛሬ ዋናው የሀገር ማዳንና የዴሞክራሲ ትግል የሚጠይቀውን ትግል በስልትና በቆራጥነት ማካሄድ ያስፈልጋል ማለት ነው። ያባ ለሰፊው ህብረተሰብ የሚበጅ ዴሞክራሲን ለማስፈል በሚል ሲታገል ሁኔታዎችን አጥኖና ዛሬም ቢሆን ግን ከትግል ውጪ መፍትሄ አለመኖሩን አምኖና ተቀብሎ ነው። ሀገርን ለማዳንና የህዝብን ጥቅም ለማስጠበቅ ከትግል ውጪ ሌላ መፍትሄ የለም። በጥገና እርምጃዎች መረባረቡ ህሊናን ቅቤ ለመቀባት ለግለሰቦች ይረዳ እንደሆነ እንጂ የሀገርን መሰረታዊና ከባድ ችግር ከቶም የሚቀርፍ አይሆንም። በወያኔ ስርዓት ውስጥ የሚወሰዱ የጥገና እርምጃዎች ውጤታቸው ኢምንት ነው። ዋናው ግዳጅ ኢትዮጵያን የሚጎዳውን ስርዓት ማፈራረስና አገዛዙንም ማስወገድ ነው። ስለዚህም ዋናው ትግል ይህን ግዳጅ ሊወጣ የተነሳ እንጂ በአገዛዙ ስር ግብረሰናይ መሰል እንቅስቃሴ ማድረግ ያውም ይህም ከተቻለ ሊሆን አይገባም። ከህገወጡ ስርዓት ጋር ተቃቅፈውና በሙስና ከበከተው አገዛዝ ጋር በቀጥታም ሆነ በተጨባጭ ተባብረው የጠቅሙ ወይም የፈረፋሪው ተቋዳሽ የሆኑት የሚሰብኩት የቀስ በቀስ ለውጥ ወይም ተቻችሎ መኖር ወይም ማንንም አንደግፍም ማንንም አንቃወምም የሚል ልፈፋ ለሀገር ጎጂ ነው። ኢትዮጵያ ዛሬ በመትገኝበት ቀውጢ ግዜ መላሹ ወያኔንም አንደግፍ ሌላውንም አንደግፍ የሚል ሳይሆን ሀገርን ለማዳን በደግሉ እንሰማራለን የሚል መሆን አለበት። ሀገር ለተጠፋ ተጣጥር ሰበቦች ድርድሮ በዝምታ ማየቱና የራስን ኑሮ ማደላደልና መግፋቱ ነገ በታሪክ የሚያስጠይቅ ጥፋት ነው። ለዚህም ነው ያባ አሁንም ቢሆን ለመራራው ትግል አብረን እንነሳ ብሎ ጥሪ የሚያቀርበው።